የሁለቱን የኢህአደግ አባለ ፓርቲዎች ህወሓትና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረገ የሁለቱ ወገን እይታ ክርክር ነው። ዘጠገባ ለምሽቱ ይዘ ቀረበ። ተከራካሪዎች አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ መምህር፣ የፕሮግራም አዘጋጅና አቅራቢ አሉላ ከበደ። ወደ ክርክሩ ነው።
እንግዶች የሁለታችሁንም አመሰግናለሁ። ከትላንት በስቲያና ትላንት በህወሓትና አዴፓ ያልተለመዱ ማለት የሚቻሉ የሁለቱን ድርጅቶችም አቋምና ግንኙነት ጥያቄ ውስጥ የከተቱ የሚመስሉ ሐሳቦች የታጨቁባቸው መግለጫዎች ወጥተዋል። ይልቁንም ደግሞ ዛሬ በአገሪቱ በሚታየው ውጥረትና በቅርቡ ከተፈጸሙ ከፍተኛ ባለስልጣናት ግድያ አንጻር የፖለቲካ ውጥረቱ እየተጋጋመ እየተባባሰ ሄደ ይመስላል። እስኪ የእናንተን መሰረታዊ ጭብጡን የተመለከተ ግምገማ እናስቀድም። አቶ ይማነ ከርሶል ጀምር፣ የህዋትን ማዕከላዊ ኮሚቴ መግለጫ ያስቀድሙና ወደ አዴፓ ወስዶታለሁ።
ጥሩ። እንግዲህ ከዚህ ከቅርብ ጊዜ ዓመታት ወደዚህ ኢህአዴግ እንደያደግም እንደገመደመው ፓርቲዎቹም በመካከላቸው ያለ ግንኙነት ኢህአዴግ ድርጅቶች ጥሩ እንዳልሆነ ገምግመው ነው። ምናልባት የሚታስታውስ ከሆነ አሉላ ከአንድ ዓመት በፊት ማለት ጠቅላይ ሚኒስትር ዶክተር አህመድ ከመመረቃቸው በፊት ሁሉም ድርጅቶች አራት ድርጅቶች አመራሮች የመጣቸው የፕሬስ ኮንፈረንስ በቴሌቪዥን ተሰጥቶ ነበር እና መርሃ አልባ ግንኙነት ምናምን የሚል በመካከላቸው እንዳለ አስቀምጠው ነበር። ስለዚህ ቢያንስ ኦፊሻሊ ከተነገሩበት ከዛ ጀምሮ በምናይበት ጊዜ በፓርቲዎች መካከል በተለይ በዚህ አንድ ዓመት ውስጥ ደግሞ መተማመን እና መወረዛደሉ የቆየበት ሁኔታ ስብሰባ አንድ ላይ ተሰብስቦ ከስብሰባ ከወጡ በኋላ ወደ ክልላቸው ከተመለሱ አንዱ ሌላውን የሚከስበት ሁኔታ ነው የነበረው። ወይ ደግሞ ህዝቡ ማንም ህዝብ በሚያውቀው ማለት ነው ምንድነው አንድ ነው ያሉት ወይስ እንዴት ነው ኢህአዴግ የለም እስከመባል የተደረሰበት ሁኔታ ነው የነበረው እና ስለዚህ ከዚህ ተነስቶ በኦፊሻል ደረጃ እንደ ኢህአዴግ እንግዲህ በምርጫ ህጋችንም በፖለቲካ ፓርቲዎች ምዝገባ ህጋችንም በምናይበት ጊዜ ግንባር መመስረት የሚቻለው የጋራ ፖለቲካዊ ፕሮግራም ይዘን ነው የሚለው እንግዲህ የጋራ ፖለቲካ ፕሮግራም አንዱ አብዮታዊ ዲሞክራሲ ይዘን ነው የተመዘገቡት። ከዛ በኋላም በመግለጫ እንግዲህ ከስም ቀየር አልፎ በአፌን ወደ አዴፓ ተቀይሮ አቶ ዮሐንስ ባያሌውም የጋራ ፖለቲካ ፕሮግራማችን አብዮታዊ ዲሞክራሲ የከሰረ ነው የሚል ሌላኛው ኦፊሻል የሆነ በመካከላቸው ድርጅቶች መሰረታዊ የሆነ ግንኙነት እንደሌላቸው ይፋ የተደረገበት ሁኔታ ነው የነበረ። ስለዚህ ይህን ተከትሎ አንዱን ሌላውን በመግለጫ መውቀስ መወቃቀስ የነበረ ነው። እንዳልከው ግን ያሁኑ የህወሓትና ኢሶት ሁኔታን ጠንከር ያለ ከዚህ በፊት ከነበሩት ከተለመዱ እንትኖች ለየት ባለ መልኩ ጠንከር ያሉ መልክቶች የተላለፉበት ነው። እኔ እዚህ ትግራይ ውስጥ እንዳለም ለህዝቡ ስሜት የሚጋራ እና አንጻር ፊት ለፊት ያለውን ችግር ዝም ብለህ አብረን አለሁ እያልክ ነገር ግን ሳትኖር እንትን እያልክ ከመሄድ ይልቅ ሁኔታውን ትክክለኛ ነገር ሰንብቶ ወጥቶ ከዛ በዛ መነጋገር የሚቻልበት ሁኔታ ማስተካከል ያለበት ሁኔታ ስምምነት እንዳይኖር ምክንያት የሆኑ ነጥቦችን የሚያቀራረቡ ካሉ መቀራረብ የሚቻልበት ሁኔታ ካለ ማስተካከል የሚቻልበት ሁኔታ ካለ ማስተካከሉ ማተኮር ስለሚጠቅም ችግሮችን በግልጽ አውጥቶ እንዲህ ነው አብሬ መስራት አልችልም የሚለው አሁኔ ትክክለኛ ነው እላለሁ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ካለችበት ሁኔታ ነገር ግን የሉም ነው አልነበርም። ይህ መግለጫ ጀስት ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በተለየ ደግሞ ከአዴፓ ጋር ነው እንግዲህ ትንሽ ለየት የሚያደርገው የኢህአዴግ ህወሓት ማዕከላዊ ኮሚቴ ያወጣው አዴፓ በግልጽ ይቅርታ የጠየቀበት ሁኔታ ችግሮችን እንደ ምክንያትና አድርጎ ያስቀመጠበት ሁኔታ አለ። ከዛ በተጨማሪ ከአዴፓ መግለጫ በተለየ መልኩ ኢህአዴግ እንደ ኢህአዴግም አቋሙ በክርስቲያኖች ጥያቄ አንስቷልና አዴፓ ብቻ አይደለም ህወሓትን የወቀሰው።
መልካም። ወደ አቶ ባንታየሁ ልለፍ። አሁን ያለውን ሁኔታና ድርጅቶቹ የሄዱበትን መንገድ የመግለጫዎቹንም መሰረት በርሶስ በኩል እንዴት ይመለከቱታል?
እኔ ነገሮችንም ማየው አሁን የተፈጠረው መሆኑ አጠቃላይ በኢህአዴግ ውስጥ ያለውን እንቅስቃሴ ከኢህአዴግ አፈጣጠር ነው ወይም ኢህአዴግ ስሪት ጋር ነው አያይዞ ማየት እንፈልጋል። እንደምናውቀው ኢህአዴግ በስሪቱ በህወሓት የበላይነት የተዋቀረ የአራት ድርጅቶች ግንባር ነው። ይህ ግንባር ላለፉት 10 ዓመታት በህወሓት ሄጀሞኒክ የሆነ ሚና የበላይ ተሳትፎ ነው የሀገሪቷን ፖለቲካ ሲዘወር የነበረው። እንደሚታወቀው ባለፈው አመት ጀምሮ በመጣው የሀገራችን ውስጥ የመጣው የፖለቲካ ለውጥ የህዝቡ ሰብአዊ መብቶች እንዲከበር፣ ፍትሐዊነት እንዲሰፍን፣ እኩልነት እዚህ ሀገር እንዲመጣ በጣም ታግሎ ስለነበረ ኢህአዴግን በመገደድ ይህ ለውጥ የግድ መምጣት አለበት ሀገራችን እንደ ሀገር የምትቀጥል ከሆነ ብሎ እነዚህ ለውጥ የመጣው። ይህ ለውጥ ሲመጣ እንግዲህ ያን ሄጂሞኒክ የሆነውን የበላይነቱን ጨብጦ ለመቆየት የሚፈልገውን አካል ይገፋል። ስለዚህ ሬዚስታንስ መኖሩ የማይቀር ነው። ስለዚህ ኢትዮጵያ ውስጥ ፖለቲካ ለውጥ በመምጣቱ ኢህአዴግ ባላንስ ማጣል ቢከዚ ኢህአዴግ በአፈጣጠሩ በስሪቱ በአንድ የግንባሩ አባል ዘዋሪነት የሚንቀሳቀስ ግንባር ነው የነበረው። ይህ ባላንስ ማጣት ነው ከለውጡ ከመጣበት ጊዜ ጀምሮ እስካሁን ያሉትን አጠቃላይ ውዝንብሮች፣ ፖለቲካ ትኩሳቶች ከፍ እያደረገ ያለው ብዬ ነው የማስበው።
መልካም ታ ወደ ተነጣጠሩ ጭብጦች እንግባ። አሁን ደግሞ ከአቶ ባንታየሁ ጀምርና ወደ አቶ የማነ አልፋለሁ። እስኪ በቅድሚያ በህወሓት ማዕከላዊ ኮሚቴ የተሰጠውን መግለጫ ፍሬ ነገሮች፣ 7 ነጥቦች የያዘ ነገር ግን በርካታ ሀሳቦችን የሚያነሳ መግለጫ ነው ህወሓት ያወጣው። በየጊዜው እየተከማቸ የመጣው በተለይም ካለፈው አመት ጀምሮ የሀገሪቱን ህልውና አደጋ ላይ የሚጥሉ ሁኔታዎች እየተበራከቱ የአደጋው ፍጥነት በየቀኑ እየጨመረ በመሄድ በቅርቡ በከፍተኛ የሀገሪቷ ወታደራዊ እና የክልል አመራሮች ላይ ያጋጠመው በግፍ የመገደል ደረጃ ደርሷል ይላል የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው። በዋናነት ግን ለደረሰው ፈተና አዴፓ ራሱን ከፍተኛ አመራሮች የሞቱበትን ድርጅት ተጠያቂም ያደርገዋል፣ በአገሪቱ ለሚታየው ምስቅልቅልም ይቅርታ መጠየቅ አለበትም ጭምር ነው ያለው አቶ የማነ ቀደም ብሎ እንደጠቆሙት። አቶ ባንታየሁ ያን መግለጫ እንዴት ተመለከቱት?
ያም መግለጫ ማየው ከዚህኛው በቅርቡ በተፈጠረው አሳዛኝ ክስተት መነሻ ያደረገ ነው ብዬ አይደለም ማስበው። ይህ ያን በመጠቀም የኢህአዴግ ውስጥ ያለውን አጠቃላይ በኢትዮጵያ ፖለቲካ ያለውን ያህል አሰላለፍ በተለይ ለህወሓት የሚጠቅም መንገድ ለመዘወር የተጠቀሙበት ነው፣ ፖለቲካ የተደረገ ነው ብዬ ነው ማስበው። ምክንያቱም ያኛው ክስተት ቀጥታ አዴፓን የሚያስጠይቅ ሳይሆን አዴፓ ራሱ ሌሎችን ተጠያቂ ለማድረግ በከፍተኛ ሁኔታ ሊሰራ የሚገባ ነው። አንዳንደኛ ደረጃ የተጎዳው ትልቅ የሆኑ 4 ከፍተኛ ሚና ያላቸው እዚህ ሀገሮች በሀገር ደረጃ የፖለቲካ ለውጥ እንዲመጣ በጣም አፋኝ የሆነውን ስርዓት እንዲያበቃ ያደረጉ ትልቅ ሚና አስተዋጽኦ ያደረጉ ሰዎች ነው አዴፓ ያጣል። ስለዚህ አዴፓ በዚህ ሊከሰት ሳይሆን የሚከሳውን ሰው ነው ሊፈልግ የሚገባል። ብሌን ዜኒ በዚህኛው ሳይድ ነው መሆን ያለበት። ነገር ግን በእኔ አስተሳሰብ ህወሓት በሀገራችን ውስጥ የመጣው ለውጥ ፕራይመሪሊ የተጎዳው ሄጂሞኒክ የሆነውን ሚናው ያጣው ህወሓት ነው። ስለዚህ አስተላለፍን እንደገና ማስተካከል ይፈልጋል። ይህ አስተላለፍ ደግሞ አንደኛ ኢህአዴግ ውስጥ ለውጥ እንዲመጣ፣ ከዛም በኋላ ሀገራችን ውስጥ የፖለቲካ ለውጥ እንዲመጣ የአማራ ዲሞክራቲክ ፓርቲ አሁኑ የድሮ ብአዴን የነበሩ አመራሮች ከፍተኛ አስተዋጽኦ አላቸው ከሌሎች አጋሮቻቸው ጋር በመሆኑ። ስለዚህ እንደ ጠላትነት መክሰስ ማይቀር ነው የሚሆነው በፖለቲካ መንቀፋት። ይህ የመጣውም አሁን የመጣውም ለውጥ እሱን በሚጠቅም መንገድ እየሄደ ነው ብሎ የሚያስብ አይመስለኝም በተለያዩ የሚያውቃቸው መግለጫው። ስለዚህ ይህን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አስተላለፍ ለመመስረት ወይም ደግሞ ኢህአዴግ ውጭም ከሆነ አዲስ አስተላለፍ ለመከተል ያሰበ ለዚህ ደግሞ መሰናት ሊሆንበኛል ብሎ ያሰበውን የአማራ ዲሞክራቲክ ፓርቲ ተወቃሽ ማድረግ እንዲገልል እንዲገፈለገ ይመስላል። ከመግለጫዎቹ አንዳንድ ነገሮችን አይተህ ከሆነ አሉላ ደቡብ ክልል የሚካሄዱ የክልል ጥያቄዎች የሰላማዊ መንገድ መመለስ አለበት፣ የማዕከላዊ መንግስቱ ኃይል መጠቀም አይኖርበትም አይነት የመሰሉ የክልል ጥያቄዎችን የሚደግፉ የሚመስሉ የተለመደ አይነት ቋንቋዎች ብሔር ብሔረሰቦች መከበር አለበት የዜግነት ጥያቄ በሚል በዛኛው የአጣሚ ዘመኒክ እና በአዲስ አስተላለፍ ለመመለስ የሚያደርገው እንቅስቃሴ ውጤት አድርጎ ነው የማየው እንጂ እንደው የተፈጠረውን ክስተት ብቻ መሰረት አድርጎ የተሰጠ መግለጫ አይመስለኝም።
መልካም ወደ አቶ የማነ ከማለፌ በፊት አቶ ባንታየሁ አንድ ጥያቄ ላክል። በተለይ የቅርቡን ድንገት በቅርቡ የተፈጸመውን የነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር 2 ላይ በህወሓት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ፣ ሌሎች እርጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለን ይግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ስለሱ የሚያውቁትም የተረዱትም ነገር ካለ
ክርክሩ አላበቃም ባሉላ ጥያቄ ነው ለዛሬ ተገታው ቀጥላለን። እንግዶቻችንን ለዛሬው እናመሰግናለን።
ነገ ቅዳሜ ይቀርባሉ።